የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ህዳር 13 2016 ዓመት ዝግጅታችን ጀመረ። የመብት ተሟጋቾች ተቋማት የታንዛኒያው ድርድር ያለ ስምምነት የመጠናቀቁ መዘዝ አሳስቦናል አሉ።
ለረጅም ጊዜ ችግር የሚዳርገን ስለሆነ ግጭቶቹ በተቻለ መጠን አሁንም ሰላማዊ መፍትሄ ይፈለግላቸው ይገባል።
በእኛ በኩል ትልቅ ተስፋ የተጣለበት የድርድር ሁኔታ ነበር። ነገር ግን አሁን ፌል ማድረጉ እጅግ በጣም ያሳስበናል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ምክትል ዋና ኮሚሽነር ራቼ መሰለና የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመኮ ምክትል ዋና ዳይሬክተር ተስፋዬ ገመቹን የሰማችኋቸው። ዝርዝሩን ባብየረስ ይቀርባል። በሆሮ ጉድሩ ጥቃት 4 ሰላማዊ ሰዎች እንደተገደሉ ተገለጸ። በአማራ ክልል የጸጥታ ችግር የወባማን ቁጥር በጥፍ እንደጨመረ ተነገረ። የሚሉና ሌሎች ዘገባዎችን ለምሽቱ ይዘናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮቻችንና ተመልካቾቻችን። ፕሮግራም በመምራት አብራችሁ የማመሸው አስማማየ ነው ነኝ። ለዓለም ዜና እንግዶ ወልዴ አብሮኝ ተሰይሟል። ኤልያስ አስማረ ስርጭቱን ከስቲዲዮ ያቀናብርልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን www.voanews.com በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብራናችሁን እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ።
በድጋሚ እንደምናመሻችሁ። የደሞዝ ጥያቄ ሲያቀርቡ የነበሩ የሃዲያ ዞን መምህራን ታሰሩ። በሶማሊያ በጎርፍ አደጋ የሞቱ ሰዎች ቁጥር ወደ 100 ተጠጋ። እንዲሁም የእስራኤልና ሐማስ ተኩስ አቁም ትግበራ እስከ ነገ አርብ ተራዘመ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። በማዕከላዊ ኢትዮጵያ ክልል ሃዲያ ዞን ሾኔ ከተማ አስተዳደር ደሞዝ ያልተከፈላቸውን መምህራን ወክለው አቤቱታ ሲያቀርቡ ከነበሩ ውስጥ 10 መታሰራቸውን ለአሜሪካ ድምጽ አስተያየት የሰጡ የአካባቢው ነዋሪዎች ተናግረዋል። የከተማ አስተዳደሩ መምህራኑ ህጻናትን ለሰላማዊ ሰልፍ በመቀስቀሳቸውና ረብሻ ለማስነሳት በመሞከራቸው መታሰራቸውን ገልጾ ቁጥራቸው 5 ብቻ ነው ብሏል። ዮናታን ዘብዲዮስ ዝርዝር አለው።
በማዕከላዊ ኢትዮጵያ ክልል ሃዲያ ዞን ለወራት ደሞዝ ያልተከፈላቸው መምህራን ስራ አቋርጠው በተደጋጋሚ የደሞዝ ይከፈለን ጥያቄ ሲያቀርቡ ቆይተዋል። ለደህንነታቸው ስለሚሰጉ ስማቸው አየር ላይ እንዳይውል የጠየቁም አንድ መምህር በሾኔ ከተማ አስተዳደር ፖሊስ ጣቢያ ውስጥ መምህራን መታሰራቸውን ለአሜሪካ ድምጽ በስልክ ተናግሯል።
መምህራንን ወክለው የተናገሩ መምህራን ተወካይ ነበሩና 10 ሰዎች የሚሆኑት አሁን ታስረው ነው ያሉት።
የሾኔ ከተማ አስተዳደር ፖሊስ አዛዥ ዋና ሳጅን ታረቀኝ ሶራተ በበኩላቸው የታሰሩ መምህራን 5 ብቻ መሆናቸውን ገልጸው መጥራ የወጣባቸው ሌሎች መምህራን መኖራቸውን ጠቁመዋል።
10 የሚሆን መምህራን እኛ ጋር አልታሰረም።
ልትኝ የታሰሩት መምህራን ህጻናት ሰላማዊ ሰልፍ እንዲወጡ የቀሰቀሱት ተጠርጣሪዎች ናቸው የታሰሩት።
የከተማ አስተዳደሩ ፖሊስ አዛዥ የታሰሩ መምህራን 5 ናቸው ብሉም አስተያየት ሰጪው መምህር 2 ሴቶችን ጨምሮም የታሰሩትን በስማቸው በመዘርዘር ተናግሯል። እንዲታሰሩም መጥሪያ ተላልፎባቸዋል የተባሉ ሰዎችም አካባቢውን ለቀው መውጣታቸውንም እኚሁ አስተያየት ሰጪ ተናግሯል።
ሰብአዊ መብቶቻችንም ጭምር ያው ተጥሷል። ትናንትና ቾክ ይዘን ደዳ ያስቆጠርናቸው ፖሊሶች ናቸው በዱላ እየተበተቡ ነው ያሉት።
697 የሚሆኑ መምህራን ደሞዛቸው ለወራት ባለመከፈሉም እስካሁን በከተማ አስተዳደሩ ስር በሚገኙም 11 ትምህርት ቤቶች የሚማሩ 27,000 ተማሪዎች ትምህርት አለመጀመራቸውም ተገልጿል። መምህራኑ ደሞዙ ባለመከፈላቸው ለገጠማቸው ችግር መንግስት አስቸኳይ መፍትሄ እንዲሰጥ የኢትዮጵያ መምህራን ማህበር ባለፈው ሳምንት ጠይቆ ነበር። የማህበሩ ፕሬዝዳንት ዶክተር ዮሐንስ በንቲ ለቪኦኤ በሰጡት አስተያየት የደሞዝ መቋረጥ የመምህራኑ ህይወት ከማናጋት አልፎ የትምህርት ስርዓቱን እንደሚጎዳ ተናግረው ጉዳዩ አስቸኳይ መፍትሄ እንደሚፈልግ አሳስበውም ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
በሶማሊያ ሰሞኑን በተከሰተው የጎርፍ አደጋ የሞቱት ሰዎች ቁጥር ወደ 100 የተጠጋ መሆኑንና 2 ሚሊዮን የሚሆኑ ሰዎች ደግሞ በጎርፉ ሳቢያ ችግር ላይ መውደቃቸውን የአገሪቱ ካቢኔ ዛሬ አስታውቋል። ሚሊዮኖችን ለቸነፈር ካጋለጠው ድርቅ የወጣችው ሶማሊያ በአፍሪካ ቀንድ እንደሚገኙ ሌሎች ሀገራት ሁሉ በከባድ ዝናብ እና ጎርፍ ተመታለች። ጎርፉ 700 ሺህ ሰዎችን ሲያፈናቅል መንደሮችንና ማሳዎችን ውጦ ድልድዮችን አፍርሷል። መንግስት በያዝነው ወር የአስቸኳይ ጊዜ አዋጅ ማውጣቱ ይታወሳል። የብሔራዊ አደጋ መከላከል መስሪያ ቤቱን ማብራሪያ ያዳመጠው የካቢኔ 96 ሰዎች እንደሞቱና 2 ሚሊዮን የሚሆኑ ሰዎች በጎርፉ ምክንያት ለችግር መጋለጣቸውን አስታውቋል። ከባድ ዝናቡ ኤልኒኞ በተሰኘው የአየር ንብረት ለውጥ ምክንያት እንደተከሰተና እስከ ሚያዝያ ወር ድረስ ሊቀጥል እንደሚችል ታውቋል። የአፍሪካ ቀንድ ለአየር ንብረት ለውጦችና አደጋዎች ተጋላጭ ቀጠና እንደሆነም ተመልክቷል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በእስራኤልና በሐማስ መካከል ዛሬ ሐሙስ ይጀምራል ተብሎ የነበረው የአራት ቀናት ተኩስ አቁም እንዲሁም በሐማስ የተያዙ ታጋቾች ነጻ መውጣትና በእስራኤል የታሰሩ ፍልስጤማውያን መለቀቅ እስከ ነገ አርብ መራዘሙ ተነግሯል። ስምምነቱ ከአየርና ከምድር የእስራኤል ድብደባ ለሳምንታት ሲደርስባቸው ለነበሩ 2.3 ሚሊዮን ፍልስጤማውያን እፎይታ እንደሚሰጥና የቤተሰብ አባሎቻቸው በሐማስ ለታገቱ እስራኤላውያን ተስፋን የሚሰጥ ነው ተብሏል። የእስራኤል ብሔራዊ የጸጥታ አማካሪ የስምምነቱ ተግባራዊ መሆን ለአርብ መተላለፉን ትናንት ማምሻውን ሲያስታውቁ፣ የቃጣር የውጭ ጉዳይ ሚኒስቴር ቃል አቀባይ በበኩላቸው አደራዳሪዎች አሁንም ስምምነቱ የሚፈጸምበትን አመቺ ሁኔታ በተመለከተ በመስራት ላይ እንደሆኑ አመልክተዋል። በሐማስ በምትተዳደረው ጋዛ የሚገኘው የጤና ሚኒስቴር በበኩሉ በጦርነቱ እስካሁን ከ13,300 በላይ ሰዎች እንደተገደሉ አስታውቋል። ቁጥሩ ግንኙነትና አገልግሎት ከተቋረጠባቸው በሰሜን ጋዛ ካሉ ሆስፒታሎች የሚገኘውን መረጃ እንደማይጨምር ሚኒስቴሩ አስታውቋል። በተጨማሪም 6000 የሚሆኑ ሰዎች እስካሁን ያሉበት እንደማይታወቅና ምናልባትም በፍርስራሽ ስር ተቀብረው ሊሆን እንደሚችል ሚኒስቴር መስሪያ ቤቱ ስጋቱን ገልጿል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ በበኩላቸው ግዚያዊ ስምምነት ጦርነቱን እንደማያቆመውና ሐማስ ጋዛን ማስተዳደሩ እስከሚያከተምና ወታደራዊ አቅሙ ሙሉ ለሙሉ እስከሚደመሰስ ድረስ እንደሚቀጥሉ ዝተዋል። የስምምነቱ ተግባራዊነት በመጠበቅ ላይ ሳለም እስራኤል በራፋ ዛሬ ያደረሰችውን ጥቃት ተከትሎ ነዋሪዎች ከፈራረሱ ህንጻዎች ስር ተቀብረው ሊገኙ የሚችሉ ሰዎችን ሲፈልጉ ውለዋል። ይበንዲ እንዳለ በመቶ የሚቆጠሩ የጀርመን ፖሊሶች የሐማስ አባላትና ደጋፊዎች ያሏቸውን ሰዎች ንብረት ፈትሸዋል። ፍተሻው በተለይም በበርሊን ከተማ ጠንክር ያለ እንደነበር የአሶሲየትድ ፕሬስ ዘገባ አመልክቷል። የጀርመን መንግስት በሐማስም ሆነ በደጋፊዎች የሚካሄድ ማንኛውንም እንቅስቃሴ ከሶስት ሳምንት በፊት አግዶ ነበር። በተጨማሪም ሳሚዱን የተሰኘና ሐማስ በእስራኤል ላይ ጥቃት የከፈተበትን ቀን እንዲከበር ያዘጋጀውን ቡድን አግዷል። ሐማስንና ሳሚዱንን ማገዳችን ሐማስ የሚፈጽመውን ድርጊት ማወደስ በጀርመን ተቀባይነት እንደሌለው ግልጽ መልእክት ያስተላልፋል ሲሉ የአገር ውስጥ ሚኒስቴር ናንሲ ፌሰር ተናግረዋል። ከፍተሻው ባሻገርም በቡድኖቹ ላይ ምርመራ እንደሚደረግ የአገር ውስጥ ሚኒስቴር መስሪያ ቤቱ አስታውቋል። የጀርመን የአገር ውስጥ ደህንነት ቢሮ እንደሚገምተው በአገሪቱ 450 የሚሆኑ የሐማስ አባላት ይገኛሉ። የገንዘብ ማሰባሰቢያ ዝግጅት በማድረግና በተለያዩ መንገዶች ለሐማስ ድጋፋቸውን በመግለጽ እንደሚሳተፉ የአሶሲየትድ ፕሬስ ዘገባ አመልክቷል። በትናንትናው ዕለት በአሜሪካና በካናዳ ድንበር መሃል የፈነዳው መኪና ከሽብርተኞች ጥቃት ጋር እንደማያያዝ የበፈሎ ኒውዮርክ አቃቤ ሕግ ዛሬ አስታውቋል። መኪናው ከፍጥነት በላይ ከበረረ በኋላ በአየር ላይ ተንሳፎ ሁለቱ አገራት ከሚያገናኘው ሬንቦ ድልድይ አቅራቢያ ተከስክሶ ሲፈነዳ ሁለት ሰዎች ሞተዋል። ባለስልጣናት ጉዳዩ እስከሚጣራ በአካባቢው ያሉትን ኬላዎች በሙሉ ዘግተዋል። የፍንዳታው ምክንያት እስካሁን ባይታወቅም ከሽብር ጋር እንደማይያያዝ ባለስልጣናት በመናገር ላይ ናቸው። የአሜሪካው የፌዴራል ምርመራ ቢሮ FBI በአሜሪካ ድንበር በኩል በፈነዳው መኪና ላይ የሚደረገው ምርመራ እንደሚቀጥል አስታውቋል። በመጨረሻም የእስልምና እምነት ተከታዮችን በማጥላላት የሚታወቁትና ፍልሰተኞች ወደ አገራቸው እንዳይገቡ በመርጫው ዘመቻው የተሟገቱት የኔዘርላንዱ ፖለቲከኛ ጌርት ዋይልደርስ በትናንቱ የኔዘርላንድስ ምርጫ ከፍተኛ ድል በመቀዳጀታቸው የገዢ ፓርቲው የጥምር መንግስት እንዲመሰርት ሊያስገድዱና ምናልባትም ቀጣዩ የኔዘርላንድ ጠቅላይ ሚኒስትር ሊሆኑ እንደሚችሉ በመነገር ላይ ነው። በእስልምና አክራሪዎች በርካታ የግድያ ዛቻ የደረሰባቸው ሞሮካውያንን በመስደባቸው በፍርድ ቤት ጥፋተኛ የተባሉትና በአንድ ወቅትም እንግሊዝ ወደ አገሯ እንዳይገቡ ያገደቻቸው ፖለቲከኛ በህዝባዊ ፖሊሲያቸውና ከአነጋገራቸው ቁጥብ ባለመሆናቸው እንዲሁም የጸጉራቸው መመሳሰል የኔዘርላንዱ ትራምፕ የሚለውን ስም አሰጥቷቸዋል። ጌርት ዋይልደርስ ሌሎች ፖለቲከኞችን ከማጥላላታቸውና እንዲገለሉ ከማድረጋቸው በተጨማሪ በጸረ እስልምና ንግግራቸው ምክንያት ከእስልምና አክራሪዎች ተደጋጋሚ የግድያ ዛቻ ደርሶባቸዋል። በዚህ ምክንያት ለዓመታት 24 ሰዓታት ጥበቃ እንዲያስፈልጋቸው አስገድዷል። በእንዳራፋን አቆጣጠር 2009 ዓመተ ምህረት ጊርት ዋይልደርስ ቁርአንን ፋሽስት መጽሐፍ ብለው የጠሩበትንና ያዘጋጁትን ፊልም አንድ እንግሊዝ ላይኛው የመኳንንቶች ፓርላማ አባል ቀርበው እንዲያሳዩ መጋበዛቸውን ተከትሎ መንግስት በማህበረሰቡ አብሮ የመኖርና ደህንነት ላይ ስጋት የደቀኑ ግለሰብን ናቸው በሚል ወደ አገሪቱ እንዳይገቡ አግዷቸው ነበር። ክብራትና ክብራን ለዜና የተመደበው ክፍለ ጊዜ በዚህ ተጠናቋል። ለቀሪ ፕሮግራሞች ወደ አስማማው መልሳቸዋል። እንግዲህ ወልዴ ለዓለም ዜናዎቹ በጣም አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ህዳር 13 2016 ዓመተ ምህረት ዝግጅታችን ነው ከአሜሪካ ድምጽ እየተከታተላችኋላችሁት። በምስል ድምጽ ቅንብር ሲያሸናፊ ግርማና ግርማ ደገፋ እንዲሁም የዌብና ማህበራዊ ድረገጽ ፕሮዲውሰራችን አባዮ ገበያው አብረውን አሉ። ኤልያስ አስማረ ፕሮግራሙን ከስቱዲዮ ይመራል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት የታንዛኒያ ድርድር ያለ ስምምነት የመጠናቀቁ መዘዝ እንደሚያሳስባቸው ያስታወቁ የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ እንዲሁም የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጎ ሁለቱም ወገኖች ከድርድር ውጭ ሌላ አማራጭ አለመኖሩን ተገንዝበው አሁንም ለድርድር ትኩረት እንዲሰጡ ጥሪ አቅርበዋል። ለድርድሩ ያለመሳካት ሁለቱ ተደራዳሪዎች አንዳቸው ሌላቸውን ተጠያቂ ማድረጋቸው ይታወሳል። ኬኔዲ አባተ ተጨማሪ አለው።
የታንዛኒያው የሰላም ድርድር ያለ ስምምነት መጠናቀቁን እንዳሳሰባቸው ለአሜሪካ ድምጽ የገለጹት የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ በሰጡን አስተያየት ይህም ችግሮችን እንደሚያራዝም ያመለክታሉ።
አሁንም ግጭቶቹ እኮ ሰብአዊ መብት ጥሰቶች ያስከሰቱ ነው። መፈናቀሎች አሉ። ግጭቶች ያሉባቸው አካባቢ ሰዎች ወደ እርሻቸው ተመልሰው ኑሯቸውን ማስቀጠል የሚችሉበት ሁኔታ አይደለም ያለው። ስለዚህ ይሄ አሁን በአሁኑ ዙር ባለመሳካቱ ይሄ ሁኔታ ይቀጥላል። ስለዚህ ለረጅም ጊዜ ችግር የሚዳርገን ስለሆነ ግጭቶቹ በተቻለ መጠን አሁንም ሰላማዊ መፍትሄ ሊፈለግላቸው ይገባል።
በድርድሩ ተስፋ አድርገው እንደነበር የገለጹት የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ምክትል ዋና ዳይሬክተር ተስፋዬ ገመቹም አለመሳካቱ ያስከትላል የሚሉትን መዘዝ ገልጸዋል።
በእኛ በኩል ትልቅ ተስፋ የተጣለበት የድርድር ሁኔታ ነበር። ነገር ግን አሁን ፌል ማድረጉ እጅግ በጣም ያሳስበናል። ምክንያቱም ከጦርነት የሚገኝ ምንም ትርፍ የለም። በዚህ የሚሆን በዛ እየተጎዳ ያለው ማህበረሰቡ እያለቀ ያለው ህዝብ እያለቀ ያለው ንብረት በሀገሪቱ ላይም በህዝቡ ላይም እያስከተለ ያለው ጉዳት ይታወቃል። ስለዚህ እያመጣ ያለው ቀውስ ቀላል ስላልሆነ በተቻለ መጠን ድርድሩ መቀጠልና ለሀገሪቱ ሰላም ማምጣት ቢችል በጣም ከፍተኛ ፍላጎት ነው በእኛም በኩል የነበረውና ጉጉትም ነበረ።
በታንዛኒያ ዳሬ ሰላም የተደረገው ሁለተኛ ዙር የሰላም ድርድር ያለ ስምምነት እንደተጠናቀቀ ተደራዳሪዎቹ አካላት ከትላንት በስቲያ ማክሰኞ መግለጻቸው ይታወቃል። ድርድሩ ያለ ውጤት ለመቅረቱ አንዳቸው ሌላውን ተጠያቂ ባደረጉበት መግለጫቸው ሁለቱም አካላት ስለ ድርድሩ ቀጣይነትም ያሉት ነገር የለም። ከዚያ ይልቅ መንግስት ያለማሰለስ እርምጃ በመውሰድ አገር የማጽናት ህገ መንግስታዊ ግዴታዬን እወጣለሁ በማለት ሲዝት፣ የኦሮሞ ነጻነት ሰራዊት በበኩሉ መንግስት ወደ ተፈላጊ ውጤት ለመሄድ ሁኔታዎችን ማስተካከል ባለመቻሉ ታሪካዊ ውድል መክኗል ሲል ወቀሳውን አጠናክሯል። ይህም የትጥቅ ግጭቱን ቀጣይነት እንደሚያሳይ ተመልክቷል። የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ ግጭቱን ለመፍታት ከድርድር ውጭ ሌላ አማራጭ እንደሌለ አስገንዝበው ድርድሩ እንዲቀጥል ለሁለቱም ወገኖች ጥሪ አቅርበዋል።
ባይሳካም በሌላ ዙር ደግሞ እንዲሞከር ነው ጥሪ የምናቀርበው። ምክንያቱም እስካሁንም የጠፋው ጠፍቷል። ግን ካሁን በኋላም ደግሞ ተጨማሪ የሰብአዊ መብት ጥሰት እንዳይፈጸም ድርድሩ መቀጠል ሊኖርበታል። ሌሎች አማራጮች እኮ የሉም ይሆን ያለው። ይሄ ያልተሳካበት ምክንያት ሊኖር ይችላል። በዚህኛው ዙር ደግሞ እንደገና አይቶ ለሌላ ዙር ደግሞ መዘጋጀት ያስፈልጋል ነው የምንለው።
የኢሰመጉ ምክትል ዋና ዳይሬክተር ተስፋዬ ገመቹም ሁለቱም አካላት አሁንም ለድርድር ትኩረት ሊሰጡ እንደሚገባ አሳስበዋል።
ትግስት ኖሯቸው ለሀገሪቱ ዘላቂ መፍትሄ ሊያመጣ በሚችል መልኩ ድርድሩ መቀጠል እንዲችል ነው የምንለው። ይህንን መንገድ ነው መጠቀም ያለባቸው። መቼም ቢሆን ከግጭት የሚገኝ ጥቅም ስለሌለ ወደ ሰላማዊ ድርድር መግባት የሚቻልበትን መንገድ አሁንም ታሳቢ እንዲያደርጉ ነው የምንለው።
ሁለቱም የመብቶች ተሟጋች ተቋማት የትጥቅ ግጭቱ በርካታ የሰብአዊ መብቶች ጥሰቶችን እያስከተለ እንደሆነና ሰላማዊ ልባት እንዲያገኝ በተደጋጋሚ ሲወተውቱ እንደቆዩ ይታወሳል። የታንዛኒያውን ድርድር በቀዳሚነት እንዳመቻቸ የሚነገርለት የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ድርድሩ ያለ ስምምነት ቢጠናቀቅም ወደፊት ተጨማሪ ንግግሮች እንደሚኖሩ ተስፋ እንዳለው ትናንት ባወጣው መግለጫ አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የአሙስ ምሽት ዝግጅታችን ነው። ቀደም ሲል የሰማችሁት የለቱን አብይ ርዕስ ነበር። አሁን የትንታኔው መጽሔት ይቀጥላል። በሆሮ ጉድሩ ሱሉለ ፍንጫ ጥቃት 4 ሰላማዊ ሰዎች እንደተገደሉ ተገለጸ። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን ሱሉለ ፍንጫ ወረዳ ባለፈው ሰኞ በተፈጸመ ጥቃት 4 ሰዎች እንደተገደሉ የአካባቢው ነዋሪዎችና የቤተሰብ አባሎች ገለጹ። የዓይን እማኞችና የሟች ቤተሰቦች ጥቃቱ በመንግስት ኃይሎች እንደተፈጸመ ቢገልጹም የወረዳው አስተዳዳሪ ግን የሸኔ ታጣቂዎች ናቸው ሲሉ ከሰዋል። በጉዳዩ ላይ የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ እንደሆነ የሚናገሩት ኦዳ ተርቢ የመንግስት ኃይሎች ሰላማዊ ሰዎችን ይገላሉ ሲሉ ኃይላቸው በአካባቢው ራሱን በመከላከል ላይ እንደሚገኝ ገልጸው ክሱን አስተባብለዋል። ላኩር መልካ በዚህ ጉዳይ ላይ ተጨማሪ ዘገባይቷል።
በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን በሱሉለ ፍንጫ ወረዳ ገምሳ ቀበሌ በሳምንቱ መጀመሪያ ሰኞ ህዳር 10 ቀን 2016 ዓ.ም ተመረተ በመንግስት የጸጥታ ኃይሎችና መንግስት ኦነግ ሸኔ ብሎ በሚጠራው የኦሮሞ ነጻነት ሰራዊት ሸማቂዎች መካከል ከንጋት ጀምሮ የተኩስ ልውውጥ እንደተደረገ ዋቁማ ገመዳ የተባሉ የአካባቢው ነዋሪ በስልክ ለአሜሪካ ድምጽ ተናግረዋል። ከቀትር በኋላም የመንግስት የጸጥታ ኃይሎች 4 ያልታጠቁ ሰዎችን እንደገደሉ እንዲህ በማለት አስረድተዋል።
ባይሳ መርጋ የተባለው አንደኛው ሟች የስኳር ፋብሪካው ሰራተኛም የሰባት ልጆች አባት ነበር። ሁለተኛውም ኮሌት ይባላልች። ሶስተኛውም በዚህ ፋብሪካ ውስጥ ነዋሪ ነበረች። ሶስቱም በመከላከያ አባላት ተገድለዋል። አራተኛውን ግለሰብ ደግሞ ከመኪና ወርደው ነው የገደሉት። ሁሉም ሟቾች እንዳገሏቸው ወታደሮችን በብዙ የተማጠኗቸው ነበር ገደሏቸው።
አቶ ዘሪውን ጅምፌሳ የተባሉ አስተያየት ሰጪ ላሞቻቸውን መኖ የመገቡ የነበሩ የአራት ልጆች እናት እንደተገደሉ ተቁመዋል።
ውያስና ገነማ የሮጄክቲን
ግጭቱ ጋብ ካለ በኋላ ከቤታችን 30 ወይም 40 ደቂቃ መንገድ ላይ ባለ ስፍራ የሚገኙ ላሞቻችን ሳር ለማብላት የአራት ልጆች እናት የሆነችው ባለቤቴም ከሌሎች ሴቶች ጋር ሄዳ ስትመለስ ነው በመከላከያ አባላት ተገደለችው። ከባለቤቴ ጋር አንድ ሌላ ሴትና የፍንጫዋ ስኳር ፋብሪካ ሰራተኛ ባይሳ መርጋም አንድ ላይ መጥተው ነው የተመቱት። የላሞቻችንን ወተት የሸጥን አራት ልጆቻችንን እናሳድግ ነበር። የልጆቼ እናት ባለቤቴ በወጣችበት ሳትመለስ ቀረች።
የሱሉለ ፍንጫ ወረዳ አስተዳዳሪ አቶ ሰኚ ቢቅላ በጉዳዩ ላይ ተጠይቀው በሰጡት ምላሽ በእለቱ በመንግስት ኃይሎችና በሸማቂዎቹ መካከል የተኩስ ልውውጥ ተካሂዶ እንደነበር አውስተው ንጹሃን ነዋሪዎች የገደሉት ግን ሸኔዎች ናቸው ብለዋል።
የኦነግ ሸኔ ኃይል በፍንጫዋ ከተማ ላይ ጥቃት ከፍቶ ፋብሪካው ተመቷል። በሞላስፍና በኢታኖል ታንከር ላይ ጉዳት ደርሷል። ቁጥራቸውን በውል ባንለይም 2 ሰላማዊያን ሰዎች በሸኔ ተገድለዋል።
በጉዳዩ ላይ የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ እንደሆኑ የሚናገሩት ኦዳ ተርቢ የመንግስት ኃይሎች ሰላማዊያን ሰዎችን ይገላሉ ሲሉ ኃይላቸው በአካባቢው ራሱን በመከላከል ላይ እንደሚገኝ ገልጸው ክሱን አስተባብለዋል።
አሁን በተገለጸው አካባቢ 3 የፋብሪካው ሰራተኞች እንደተገደሉ ሰምተናል። ስርዓቱ በኦሮሚያ በርካታ ቦታዎች እናት አዛውንትና ህፃን ሳይለይ ይገድላል። በአካባቢው የተከፈተብን ጦርነት ስለነበረም ሰራዊታችን ራሱን ለመከላከል አስፈላጊውን ሁሉ አድርጓል።
ባለፉት 5 ዓመታት በመንግስት የጸጥታ ኃይልና በሸማቂዎች መካከል በተደረጉት ግጭቶች በሰውና በንብረት ላይ ጉዳት እየደረሰ እንደሚገኝ ስንዘግብ ቆይተናል። ባለፉት ጥቂት ሳምንታት ሁለቱ ወገኖች በታንዛኒያ ያደረጉት ሁለተኛ ዙር ድርድር ያለ ስምምነት መጠናቀቁን ከትናንት በስቲያ ማክሰኞ ባወጡት መግለጫ ሲያስታውቁ ለድርድሩ አለመሳካት እርስ በርሳቸው ተወነጃጅለዋል። በሁለቱ የማያባራ ግጭት ኑሮው እንደተናጋና የሰላም አየር እንደናፈቀው የሚገልጸው ህዝብ ግን አሁንም 3ኛ ዙር ድርድር ይካሄድ ዘንድ እየተማጸናቸው እንደሚገኝ ሰሞኑን የግጭቱን አካባቢዎችን ማኞች ቃል ዋብ ያደርገን ተከታታይ ዘገባዎችን ማስተመጣችን አይዘነጋም። ለአሜሪካ ድምጽ ናኮር መልካ ካምቦ።
በአማራ ክልል የጸጥታ ችግር የወባው ማንቁጥር በጥፍ እንደጨመረ ተነገረ። በአማራ ክልል በወቅታዊ የጸጥታ ችግር ምክንያት ህብረተሰቡ በአካባቢው መከላከልና የቁጥጥር ስራ ባለመስራቱ የወባ በሽታ ታማሚዎች ቁጥር በእጅግ ከፍተኛ አዝ እንደጨመረ የክልሉ የህብረተሰብ ጤና ኢንስቲትዩት አስታወቀ። ባለፈው ሳምንት ብቻ የማኑ ቁጥር በ26 በመቶ እንደጨመረ ያስታወሱት በኢንስቲትዩቱ የወባ ፕሮግራም አስተባባሪ አቶ ዳምጤ ላከር ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በጥፍ እንደተስፋፋ ያሳያል ብሏል። አስቴር ምስጋናው ዝርዝር አላት።
በአማራ ክልል ካለፈው ዓመት ሐምሌ ወር ጀምሮ የወባ ወረርሽኝ እንደተከሰተና እስካሁን ከ455,000 በላይ የበሽታው ህሙማን እንደተመዘገቡ የክልሉ የህብረተሰብ ጤና ኢንስቲትዩት አስታወቀ። በኢንስቲትዩቱ የወባ ፕሮግራም አስተባባሪ አቶ ዳምጤ ላንክር ዛሬ ሐሙስ ከአሜሪካ ድምጽ ጋር በነበራቸው ቆይታ በክልሉ በተለይም ምዕራባዊ ዞኖች የወባ በሽታ ታማሚዎች ቁጥር ከሳምንት ወደ ሳምንት እየጨመረ እንደመጣ ተቆመዋል።
ባሳለፍናቸው 17 ሳምንታት ሐምሌ እስከ አሁን ድረስ ማለት ነው ወደ 455,791 የሚሆኑ የወባ ህሙማን ናቸው ሪፖርት የተደረጉ። ይሄ ደግሞ ያው ከሳምንት ሳምንት መጨመር አለ። ከቆመ ተመሳሳይ ሳምንት ጋር ብቻ ኳስ እናነጻጽረው ወደ 26 በመቶ የጨመረ ማለት ነው። ሌላ ተጓዳኝ በሽታዎችም የነበሩባቸው ሰዎች በአጠቃላይ ግን ወባ ተገኝቶባቸው የሞቱት 11 ናቸው።
በክልሉ የወባ በሽታ ከተስፋፋባቸው ወረዳዎች አንዱ በምዕራብ ጎጃም ዞን የደንበጫ ወረዳ እንደሆነ የገለጹልን የጤና ጽህፈት ቤት ኃላፊ አቶ ደሳለኝ ዘላለም በሽታው በወረርሽኝ ደረጃ እንደተስፋፋ ጠቅሰው ከአንድ ቤት ውስጥ እስከ 5 የቤተሰብ አባላት መታመማቸው አስረድተዋል።
አሁን ከመስከረም ጀምሮ ወደዚህ ያለው ምንም በቃ ቤተሰባዊ ነው። ዛሬ አንቺ ከተያሽ ነገ ባልሽ ልጅሽ ምናምን እያለ ነው። ምክንያቱም ትናንት ነው ሲፈራ ያቆራል ላይ እንኳን ትላለች። በአንድ ቀን እንዳለ ወግጅል ሁሉ ተነቅራል እና እንደ ዘንድሮ ሆኖ ያው ከምዚህ ዞኑ ላይ ወባ በጣም ያገረሸበት በጣም የጨመረበት ሲኖር የዘንድሮ ወቅት ኬሚካል ርጭት እንዳል ነገር የለም ዞኑ ላይ አሁን አልተረጨም። የክልሉም በተመሳሳይ የጸጥታ ችግር ስለሆነበት ነው እንጂ በርጭት ወይም ደግሞ አጠቃላይ ግዴት መድኃኒት ካልታደለ ታክሞ ብቻ ራሱ አይሆንም።
የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ዩኤንኦቻ ከሁለት ሳምንት በፊት ባወጣው ሪፖርት በኢትዮጵያ በልዩ ልዩ ክልሎች የወባ በሽታ ስርጭት እየጨመረ እንደሆነ ማመላከቱ ይታወሳል። ኦቻ በሪፖርቱ በኦሮሚያ ክልል ከጥር እስከ መስከረም ባለው ጊዜ ውስጥ ከ774,500 በላይ ህሙማን እንደተመዘገቡና የ180 ሰዎች ህይወት እንዳለፈ ገልጿል። እንደ ሪፖርቱ በአማራ ክልልም የበሽታው ስርጭት ባለፉት 5 አመታት ከነበረው ተባብሶ 278,700 የሚደርሱ ሰዎች በወባ እንደተያዙ ተረጋግጧል። የክልሉ የህብረተሰብ ጤና ኢንስቲትዩት የወባ ፕሮግራም አስተባባሪ የበሽታው ስርጭት ከጊዜ ወደ ጊዜ እየጨመረ የመጣበት ምክንያት ህብረተሰቡ ከወቅታዊ የጸጥታ ችግር የተነሳ በየአካባቢው የቁጥጥርና መከላከል ስራ ባለመሰራቱ እንደሆነ አስረድተዋል። የመድኃኒት አቅርቦትን አስመልክቶም ወደ ዞኖቹና ወደ ወረዳዎቹ በተገቢው ፍጥነት እየቀረበ እንዳልሆነ አስተባባሪው አመልክተዋል።
መድኃኒት ጥረቱ አለ። በቃ በግልጽ የክሪማክኒን ጥረት አለብን። የመመርመሪያ ቁሳቁስ አርዲቲም ጥረት አለ። ከጥረቱ በተጨማሪ ደግሞ የአንዳንድ ቦታዎች ላይ ለማድረስ የሚያስቸግሩበት ሁኔታ አለ። ባለው የመንገዶች መዘጋት መድኃኒት በተፈለገው ሰዓት ማድረስ አይቻልም። ያለውም ደግሞ እጥረት አለበት ባጭሩ ማለት ነው። እሱ ያው ትክክለኛ ነው።
በማዕከላዊ ጎንደር ዞን መተማ ወረዳ በመተማ ሆስፒታል ጠቅላላ ሐኪምና የድንገተኛ ክፍል ተቆጣጣሪ ዶክተር መንገዋ አቡሃይ በአሁኑ ሰዓት በሆስፒታሉ በሳምንት እስከ 130 የወባ ህሙማን እንደሚመረመሩ ገልጸው ከፍተኛ የመድኃኒት እጥረት ማጋጠሙንም ተናግረዋል።
ያው በጣም እጥረት አለ። ክሪማችን የሚባል መድኃኒት አለ። ታዩባ ትርጭት የሚቀንስ ማለት እንዳይተላለፍ የሚያደርግ መድኃኒት የእሷውን አልቆብናል።
በአማራ ክልል ካለፈው ዓመት ሐምሌ ወር ጀምሮ እስካሁን ከ455,000 በላይ የወባ ታማሚዎች ቁጥር ካለፉት 5 ዓመታት ወዲህ ከታየው ጋር ሲነጻጸር ዘንድሮ የወባ በሽታ ስርጭት እጅግ ከፍተኛ ደረጃ ላይ መድረሱን እንደሚያሳይ የክልሉ የህብረተሰብ ጤና ኢንስቲትዩት አመልክቷል። ለአሜሪካ ድምጽ አስቴር ምስጋናው።
የእስራኤል ሐማስ ጦርነት የተኩስ አቁም ስምምነት ዛሬ ሐሙስ እንደሚጀመር ቢጠበቅም ቢያንስ እስከ ነገ አርብ ድረስ ሊዘገይ እንደሚችል ተጠቁሟል። እንደ ስምምነት ቃላቸው የሐማስ ታጣቂ ሁሉም ሴቶችና ሕፃናት ሲሆኑ 50 እስራኤላውያንን ታጋቾችን ይለቃል። እስራኤል ደግሞ የአራት ቀናት የተኩስ አቁም በማድረግ 150 የሚደርሱ ፍልስጤማውያን እስረኞችን ለመልቀቅ ተስማምታለች። ዩንና እስራኤል የተኩስ ማቆሙ ከጊዜ ካበቃ በኋላ በጋዛ ያለው ጦርነት እንደሚቀጥል ተናግራለች። ሊንዳ ግራንድስቴን ከኢየሩሳሌም ተከታተል ተዘግባለች። ደረጀ ተስፋ ያቀርባል።
በካታር ግብጽና አሜሪካ ከተደረገ የሳምንታት ጥረት በኋላ እስራኤልና ሐማስ ሁሉም ሴቶችና ህጻናት የሆኑትን 50 የእስራኤል ታጋቾችን ለመልቀቅ ለአራት ቀናት የሚቆይ የተኩስ አቁም ስምምነት ለማድረግ ተስማምተዋል። ከዚህ በተጨማሪም እስራኤልም እንዲሁ ሁሉም ሴቶችና ታዳጊዎች የሆኑትን 150 ፍልስጤማውያን እስረኞችን ለመልቀቅ ተስማምታለች። በስምምነቱ መሰረት ሐማስ ታጋቾችን ደረጃ በደረጃ ለቀይ መስቀል የሚያስረክብ ሲሆን ቀይ መስቀልም ለእስራኤል ወታደሮች ያስተላልፋል። ታጋቾቹ ከቤተሰቦቻቸው ጋር ለመገናኘትና የህክምና ምርመራ ለማድረግ በእስራኤል ውስጥ ወደሚገኙ ገለልተኛ የህክምና ተቋማት እንደሚመጡ እስራኤል ተናግራለች። በእያንዳንዱ ቀን ሌሎች 12 ወይም 13 ታጋቾች እንደሚለቀቁ ተገልጿል። የእስራኤል መገናኛ ብዙሃን የስምምነት መጀመሪያ ላይ 30 ህጻናትን፣ 8 እናቶችና 12 ሌሎች ሴቶችን እንደሚያጠቃልል ዘግቧል። እስራኤል ሐማስ ወደ 40 የሚጠጉ ህጻናትን ይዟል ስትል፣ ሐማስ ግን እንደ አውሮፓ አቆጣጠር በጥቅምት 7 የተያዙትን ሌሎች 10 ተጨማሪ ህጻናት ያሉበትን ቦታ ማግኘት አልቻልኩም ብሏል። የእስራኤል ካቢኔ ማክሰኞ ምሽት ባደረገው ስብሰባ ስምምነቱን አጽድቋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አገራቸው አስቸጋሪ ውሳኔ የገጠማት መሆኑን ይናገራሉ።
ሻለፈነኑ አኤሬ አክለታ ከሻ አበሊ አክለታ ንኾና
ዛሬ ማምሻውን ከባድ ውሳኔ ገጥሞናል። ነገር ግን ትክክለኛ ውሳኔ ነው። ሁሉም የጸጥታ ተቋማት ሙሉ በሙሉ ይደግፉታል።
እስራኤል 300 የሚደርሱ የፍልስጤም እስረኞችን ዝርዝር ይፋ አድርጋለች። ከነዚህ ውስጥ ሴቶችም ሆኑ ከ19 ዓመት በታች ያሉት እስረኞች ግማሾቹ በ50 እስራኤላውያን ታጋቾች ምትክ ይለቀቃሉ። የተኩስ አቁም ስምምነቱ ከተራዘመ ሌሎችም ሊፈቱ ይችላሉ። በዝርዝሩ ውስጥ ከተካተቱት ፍልስጤማውያን አንዱ የ18 ዓመቱ ኡባይ አቡ ማሪያ ሲሆን አባቱ ዩሲፍ ራሱ በእስራኤል 5 ጊዜ ታስረዋል። ዩሲፍ እንዲህ ይላሉ።
ወበይዕተቀል ለአወል መራ ዑምር 14 ሰነ
ኡባይ መጀመሪያ ታሰረው በ14 ዓመቱ ነው። አሁን ቆስሎ ከጁ ክንድ 70 በመቶን ማንቀሳቀስ አይችልም። በቅርቡ ኡባይ እቅፌ ውስጥ ስለሚሆንልኝ በጣም ደስተኛ ነኝ።
ጦርነቱ የጀመረው በዩናይትድ ስቴትስ አሸባሪ ተብሎ ከተፈረጀው የሐማስ ቡድን የወጡ ተዋጊዎች እንደ አውሮፓ አቆጣጠር ጥቅምት 7 ወደ እስራኤል ተሻግረው 1200 ያህል ሰዎችን ከገደሉና አብዛኞቹ ሲቪሎች የሆኑትን ሌሎች ከ240 በላይ ሰዎችን አግተው ከወሰዱ በኋላ ነው። ለዚህ ምላሽ እስራኤል ከፍተኛ የአየር ድብደባና የምድር ላይ ጥቃት ወረራ በማድረግ በጋዛ ቢያንስ 14000 ሰዎችን ገድላለች። ከነዚህ ውስጥ ከሁለት ሶስተኛው በላይ የሚሆኑት ሴቶችና ህጻናት መሆናቸውን ሐማስ ገልጿል። ለአራት ቀናት በሚቆየው የተኩስ አቁም እስራኤል ነዳጅን ጨምሮ ከፍተኛ መጠን ያለው ሰብአዊ እርዳታ ወደ ጋዛ እንዲገባ ትፈቅዳለች። የእስራኤል ባለስልጣናት ግን የተኩስ አቁም ስምምነቱ ካበቃ በኋላ እስራኤል በሐማስ ላይ የምታደርገውን ጥቃት እንደምትቀጥል ተናግረዋል። የቀድሞው የእስራኤል ብሔራዊ ደህንነት አማካሪ ያኮቭ አሚድሮር ይህ ውሳኔ ግልጽ ነው ይላሉ።
Unlike many Israelis, I believe that it is very clear to the decision.
ከብዙ እስራኤላውያን በተለየ መልኩ ውሳኔ ሰጪዎቹ ጦርነቱን ማቆም እንደማይችሉ በጣም ግልጽ ነው ብያምናለሁ። እስራኤል ውስጥ ያለው የስሜት ድባብ እንዲያቆም አይፈቅድላቸውም። ከአራት አምስት ስድስት ቀናት የተኩስ አቁም በኋላ ጦርነቱ ካቆመ የዚህ መንግስት ፍጻሜ ይሆናል።
ዘመዶቻቸው ይለቀቁ እንደሆነ ለማየት ለሚጠባበቁት በእስራኤል ውስጥ ላሉ የታጋቾች ቤተሰቦች ይህ በቀላሉ ሊቋቋሙት የማይችሉት የውጥረት ጊዜ መሆኑን ተነግረዋል።
በአፍሪካ በአሸባሪ ቡድኖች ዘንድ የሰው አልባ አውሮፕላኖች ወይም ድሮኖች አጠቃቀም እየጨመረ እንደመጣ የጠቆሙ የጸጥታ ባለሙያዎች የመንግስት ኃይሎች በአንጻሩ የአሸባሪዎቹን ውስብስብ ቴክኖሎጂ ልቀው ለመገኘት በሚያደርጉት ጥረት አህጉሪቱን የድሮን ሽብር እንደሚያሰጋት አስታውቋል። ባለፈው ሳምንት ይፋ የተደረገው የባለሙያዎች ሪፖርት እንደሚያሳየው በአፍሪካ የሚገኙ አሸባሪ ቡድኖች ድሮኖችን አግኝተው እንደ ፍላጎቶቻቸው ለማሻሻል ዓለም አቀፍ አጋሮቻቸውን እየተጠቀሙ ናቸው። ይሁንና ድሮኖቹ እስካሁን ጥቃት ለመሰንዘር አገልግሎት ላይ እንዳልዋሉ የጸጥታ ባለሙያዎች ገልጸዋል። ወደፊት ግን የመንግስት የኃይል ሚዛን ሊለውጡ እንደሚችሉ ያላቸውን ስጋትም አመላክተዋል። ቲሞቲ ኦቢዮዝ ከአቡጃ ያደረሰን ዘገባ ስመኝሽ የቆየት አቀርበዋለች።
ዓለም አቀፍ ትኩረት ሰው አልባ የሆኑና በርቀት መቆጣጠሪያ የሚንቀሳቀሱ መሳሪያዎች እንደ ኢራቅ፣ ሱሪያና ሌሎች በመካከለኛው ምስራቅ የሚገኙ ሀገራት ውስጥ እንዳይስፋፋ መቆጣጠር ላይ በሆነበት ወቅት سوال بارو پلانوچ ویم درونوچ با افریکای مینک اساکاسو امازی بودنوچ یمی تک امو بیت مساریا ایهونه ممتعتون یدن نت اناتین استیتیوت بلفو سامن تفادر رگو ریپورت عمل کتوال. ریپورتون دالو انده بوکو هارم به مراب افریکا گزات یمینک اساکاسو اسلاموی منگستن نا الشباب یمساسلو بودنوچ درونوچنی یگزون نا لراسات چوالا ما بمیهون ملکو ایاشاشالواتچو نو. نزی شبر بودنوچ لزیه میاسفلگات چونوکت انده آلک ایدان نا اسلام مایمنگس کمساس سلو بودنوچ نماغنیتم مها برای میدیاوچن نا یملکت ملاج آمتک برایوچن انده میتک امو میگلز او ریپورت یه تکنولوجو واغا یک انسا ممتعتن نا تدر راشناتو مچ امر لزی تکبار استوازو یادر رگ ممتعتون تقوموال. به نیجره میگنیو بیکن یه دهنن نتقواموز تنتانی هونود کابیرو آدمو النزید رونوچ یه شبر تقواماتون یه بلد گلبتی ست اچوال یه میسکا تالت چو.
It creates another layer of challenge for the already challenged security operations that are in that region.
یه یه هونو هونیتا فتنو سلالو یک تنو یه ست تانک سکاسی لیلات چم ماری فتنی فترال. منم انکوان کمور لگو دلس که هون درونوچو بمکا کلنیو مسراک انا باندان دیسیا کبابی فلای تگد دبو یکو یو بیونن با چاد های که تفاسه سلای مکستون امیتا کمو ملکتو چای تنال بطلی ایو اگات امیوچم بمسکلای بمید در رگو و تا درائنگ سکاسی و چوکت بوانا نسل سل لاغر بلو تکم لائیوالو سوار با تشکر کاریوچ دا گات اموم ریپورتوش در سونال
افزان یونگزی یشبر بودنوچ سوال بارو پلانوچ امیتا کمود لپروپاگاندا یسل لامر رجاوچن لما سباسبنا کنیتوچن لما کهید نو. یا افریکای ایر خیل از زجوچ بال لفور به سینگال بادر رگود سبسبا به گرو یاد دگلمت او سگات ملاش لمستد باس چکوی یه تراغ اگومت کلاکیوچن مامرتن دال لباچو استو گوال. یه دننت اینستیتیوچو ریپورتگن یا افریکا هاگرات یهن چکر لمستد یک اموسننت دال لباچو یا ملکتال. ادامون بزیس مامالو.
It will shock you that we do not have any sanctioned
باونو وقت سوال باورو پلانو چند متکم باگری تو لیدر سوی میشلو یا یر لیت کاتو چلمک انس بیفافک آریا گیمیه وینم میترگا گیتا منم مینت منگید اندلیلن ماو کوبات آمیاس دنگدال لذی هونی تا اونم گناک ما چند لماتناکر یه موکرنی مثلی یا بیتلا یه نیجریا تور نسولی لمدرس یه موکرنو تا تاکی بودنو چوک ادمو هیدوار
بل لفو آمد بمراب افریکا گزا توچ منگ اسال کسو اسلامای منگست یه سلطنا کمپوچون یه سوال بارو پلانوچ بمدگم گرزو لپروپاگاندا تتگمو باچوال. به تمساسای با لفوامت تواگیوچو تکات کمسندرات چوک ارم بلو یه بودنو یه سلللا درونوچ بمنگست هیلو چلای سیانجاب ببو تایتوال. یه دننت با لمیوچو یه افریکا هگرات گت اناوینا احگورای ملاشو چن ماستر کمجمرات چو بفید هگراوی اکایرو چن مدابرندال لباچوی گلت علو. یه دننت انا تاتنی هونو چیدی اومیجی بزی زوریا یه میت افاقزی منوری لبت میلالو.
Just like the report said, they are watching and learning. So it is a very serious development. It's something that they...
لک ریپورتون دامنه کتاو اکبابیون یک اینگون ناتمرتی یوستدو نو. ایه اجیگا ساسابی هونی دانو. ایه کتنا وطاد درائی بودنوش لیو تکرات لیسات اوتی میگبان نا اندیت بلت اولیگین یونده میشلو لیاست بود یه میگبابگو دینو. نزی سووش بونی اکل ره راه البامونا چی تاوکا. یه بلد تا گذاشت لمارس همی هستیله چوگر آمی باگین یوغزه برگه تنینات یانن زریت کمالو سلزی اساسا بینو.
بالامیا چو نیجریا بگه انادر جامی در رگونت رت ممراتی نور باتال بیلم هاگری تو راسوان چلله ات هت کوبرنو چنی درونات تگم مواقعیم میاسچل ود پولیسی لاتم به تیموتی آبیوزو لک اروازه گبا سمنیش کویه واشنگتن دی سی.
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች አደርሳል። የየለት መሰናዶአችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል NSS 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይ ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይ እንገኛለን። 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA
እያዳመጣችሁና እየተመለከታችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል NSS 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን ባህልና ማህበረሰብ። የዛሬው ባህልና ማህበረሰብ ቅንብራችን ዛሬ የተከበረ የሚገኘውን አመታዊውን የምስጋና ቃም በዓል አከባበር የሚያስቀኝ ነው። በዚሁ በአሜሪካ ማለት ነው። ለበርካታ አስርት ዓመታት በዓሉን አብረው ሲያከብሩ የኖሩ ቤተሰቦችና ከኋለኛው ትውልድ የሆኑት እንዲሁ በተመሳሳይ ተቀብለው የራሳቸው ያደረጉት በዓል የሚያከብሩበት መንገድ ይንቃኛል። አሉላ ከበዳ ነው አራት የተለያዩ ቤተሰቦችን አነጋግሮ ተከታዩን ያቀናበረው። አብረን እንከታተል።
ከአርባ ዓመታት በላይ በዩናይትድ ስቴትስ የኖሩት አቶ አጥላባቸው አክሊሉ እለቱ ለእኔ የሰው ልጅ ሰው የመሆንን ታላቅ ዋጋ መለስ ብለው የሚያጤንበትና ለበረከቶቹ በሕይወታችን ለሆነው ሁሉ ፈጣሪን የሚያመሰግንበት ነው ይላሉ።
ማመስገን የሚለው ቃል ለሰውም የሚሆን ሰው እናመሰግናለን፣ መልካም ያደረገልን ሰው አንድ ጥሩ ነገር ሲደረግ ለዛ ምስጋና እናቀርባለን። ነገር ግን እግዚአብሔር ተመስገን ነው። ተመስገን የሚለው የመንፈሳዊ እጅ ያለበትና ለክብር ጊዜ ሳስበው በእኔ ደረጃ ማለት ነው መቼም የገባኝ ነገር ነው። ታንክስጊቪንግ ቀን የተመስገን ቀን ከስም ይቃል ሁልጊዜ ለእግዚአብሔር የሚሰጥ የሚጠቀሙበት ቃል ስለሆነ የተመስገን ቀን ብዬ ነው የማየው። አሜሪካን ታንክስጊቪንግ ዴይ
በዩናይትድ ስቴትስ ከሚከበሩ በዓላት በሙሉ አብልጠው የሚወዱት መሆኑን የተናገሩት አቶ አጥላባቸው ቁጥሩ የበዛ ዘመድ አዝማድ አንድ ላይ ተሰባስቦ የሚያከብረው ትልቅ በዓል ሊሆን የበቃበትን ጅማሬ ግን ዛሬ በሕይወት የሌሉ ወላጅ እናታቸውን ዋናዋ ምክንያትና ለቤተሰባቸው ልማድ ጠንሳሽም ያደርጋሉ።
እናታችን አባታችንም እዚህ ሁለት በስራ መት ነበሩ። በዛም ጊዜ ይህ በዓል ሲከበር ተለየ እናቴ ትልቅ ስሜት ስለነበረ ይህ በዓል ምንድን ነው? ቤተሰቦችና ወዳጆች ተሰባስበው ሕይወታቸው ውስጥ ያለውን ደሉ ዋጋውን አውቀው ተገንዝበው ብዙ ጊዜ ሩጫ ሩጫ የሚደረግበት ጊዜ ስለሆነ ጊዜ ወስደው ለእግዚአብሔር ምስጋና የሚያቀርቡ ለዚህ ብቻ የተመደበ ቀን በዚህ ሁኔታ ብቻ የሚከበር በዓል መሆኑን አስረዳን እና ይህ በትናሳችን በጣም መካል እና የስጦታ መለዋወጥ እንደዚህ ነገሮች ሁሉ እንደሌለ በዚህ ባህል ላይ ዋናው ዓላማው ይሄ ብቻ መሆኑን በዚህ ምክንያት እጅግ በጣም ስለተነካች ይህ ትልቅ እውነተኛ በዓል ነው እና እኔ አሁን እስከ ህይወት እስካለው ድረስ ይህንን በዓልን አከብራለሁ። በዚህ መልክ እናከብራለን የተሰባሰብን እና ከእኔም በኋላ ደግሞ በዚህ መልክ እንድትቀጥሉ እናንተ ይህንን ይህ ትልቅ ነገር ነው። ትናሳችን በዓሉን ማክበር ጀመረች። ከዛ በኋላ ደግሞ ቤተሰቦቻችን፣ እህቶች፣ ወንድሞች፣ አክስቶች ተሰባስበው ማክበር ጀመርን። በየአመቱ ወዳጅን የዘመድም ሁሉም የልጆችም እንደዚህ ቁጥሩ እየበዛ ሄድበት ጊዜ በየቤት መሆኑ ስለማይበቃ ብለን የሶሻል ሩም አግኝተን እዛ ላይ ማክበር ጀመርን እና መጨረሻ ከኮቪድ በፊት ያከበርነው ጊዜ ከ110 በላይ የሚሆን ነበረ።
በዩናይትድ ስቴትስ በኖሩባቸው በእነኚህ በርካታ ዓመታት በብዙ መንገዶች አገራቸው ያደረጓትን ሁለተኛ አገር ባህል የተዋህዱትን ያህል መቼም የመጡበትን ያለመርሳት ወሳኝ መሆኑን የሚናገሩት አቶ አጥላባቸው የባህልና የታሪክ ፋይዳም ለዛሬና ለመጪው ነገ የተሻለ ገጽታ እንዲበጀን እንጂ በዚያ ታጥሮ ለመኖር እንዳልሆነ ያስረዳሉ።
ባህል ታሪክ እንግዲህ ትልቅ ኃይል ነው። በዚህ መስመር ማስበው አንድ መኪና ላይ ወደፊት የሚሄድ መኪና ሶስት መስታወት አለው። አንድ ግራ፣ አንድ ቀኝ፣ ሁለቱ ግራም የቀኙ ወደፊት የሚያሳይ ወደ ኋላ የሚያሳይ ደግሞ አንድ የሬር ቪው የመጨረሻ የኋላውን ብቻ የሚያሳይ። ግን የኋላውን ብዙ ጊዜ የምናየው ወደፊት ለመሄድ ነው። ታሪክም ብዙ ጊዜ ብዙ ታሪክ ውስጥ መቅረት ሳይሆን ታሪክን የምናየው ወደፊት ለመሄድ ነው። ልክ መኪና ውስጥ እንዳለው የኋላ መስታወት ማለት ነው። አንዳንድ ጊዜ ግን ወደኋላ ብቻ ሲሆን ከሚገባው በላይ ወደኋላ ማየት ብዙ አይጠቅምም። ምክንያቱም ዋናውን ነገር ጨብጦ ወደፊት ለመሄድ የሚያስችለውን ነገር ማያዝ ነው ማለት ነው።
ወደ ሁለተኛው ቤተሰቦች ወክስና ምራ ደግሞ የኋለኛውን ትውልድ ባለቤቶች እናገኛለን። የባሉን አስተናጋጆች ባልና ሚስቱን ወይዘሮ ታገኝ ተገኝንና አቶ ደረጀ ፍሬውን እንዲሁም ከጀማሪዎቹ አንዱ ሆነውን አቶ አንተነህ በቀለን ጓደኛሞቹ የሚሰባሰቡበትን አስተናጋጆች ቤተሰብ የሚያስተዋውቀን አቶ አንተነህ በቀለ አጀማመራቸውንና እስከዛሬው ዕለት የመጡበትን መንገድ ያስታውሳል።
እንግዲህ ታገኝ ማለት ከሁላችንም ቀድማ የመጣችሁ ቀድማ ሴት ያደረገችሁ እሷ ነች እና ሁላችንም ታገኝና ባለቤቷ ዲጄ ጋር እንግዲህ ከስክራች ጀምሮ ይህን ሀገር ስንረግጥ ጀምሮ እኔ በእነሱ ነው የማውቀው እና የድሮ ጓደኞች ከስክሬት ጀምሮ ነው ጓደኝነታችን የሚጀምረው። ሁሉም የኮመርስ ተማሪዎች ናት። የመጀመሪያ የራስህ ትንሽ ትሞክራለህ፣ ግን ታገኝ እግዚአብሔር ይባርካል። አንድ ጊዜ የመጀመሪያው ተጀመረ፣ ሁላችንም ያንን የመጀመሪያውን በጣም ስለወደድ ነው። ከዛ በኋላ ምንም ይፈጠር ወደ ሌላ ቦታ ሰውንና እዛችው ድሮ ቤቷ ሁለት ችግር መካመንት ነው የነበራት። እዛ ተደራርበንም ቢሆን እንዴ እንመጣለን ወደ ቤቱ ሄድ የለም። ያም ልጆቻችንም እስካሁን ድረስ ይኸው እግዚአብሔር ድሜና ጤና ስሮት አንድም ቀን አይቆጠራናቸው።
በዓሉ ለእኔ ቤተሰብ ስላደረግኳቸው ጓደኞቼ ነው ትላለች ወይዘሮ እታገኝ ተገኝ።
ሁላችንም እንደምናውቀው የታንክስጊቪንግ በዓል በአብዛኛው የኢትዮጵያ ማህበረሰብ የሚወደው እና የሚያከብረው የራሱ አድርጎ ከአሜሪካኖቹ የወረሰው አይነት በዓል ነው። ከሌሎቹ በዓሎች በተለየ መልኩ ማለት ነው። እና በፊት እኔም እነዚህ ጓደኞቻችንን አንድ ሌሎቹም መምጣት ሳይጀምሩ በፊት ሌላ ታንክስጊቪንግ የሚያከብር ሰው ጋር ሄጄ ማድረግ የነበረው እና በጣም አሁን ታንክስጊቪንግን ሳስብ ወደ አይምሮ የሚመጣው የራሴ ጓደኞች ከልጅነቴ አብረጋቸው ያደግኩት የተማርኩት ብዙ ሳቅ አብረን ያሳለፍን ሰዎች እንደገና ተሰብስበን ደግሞ አሁንም በዓሉን የምናከብርበት ነገር ጓደኝነታችን፣ አንድነታችን እሱ ነው ወደ አይምሮ የሚመጣው። አይደርስም ወይ በጣም ነው የምንናፍቀው። የሚገርም ነገር
ባለቤቷ አቶ ደረጀ ፍሬውም ይህንኑ ሐሳብ ይጋራል። ከበዓሉ ዕለት አንስቶ ጓደኛሞች ተሰባስበው ለሚቀጥሉት ሁለት ቀናት የሚዘልቀውን ዓመታዊ ልማዳቸውን ያጫውተናል።
ከሷ ቀደም ብዬ እዚህ ሀገር ቆይቻለሁ። እንትሽም እንግዲህ ታንክስጊቪንግ የሚመጡ ጠቅላላ አብዛኞቹ በሷ ልማዳቸው እና ይህን በዓል ስናከብር እንግዲህ ሁሉ ሰባስበን ብዙ ጊዜ ከሐሙስ ከቀኑ ጀምረን ነው የምንገናኘው። እስከ አርብ፣ ቅዳሜ እስከ እሑድ ይዘልቃል። በዚህ ጊዜ ውስጥ ብዙ ጊዜ በአመቱ ያሳለፍናቸውን ታሪክ የምንባባልበት እና ምስጋና የምናቀርብበት በዛ ላይ ብዙ ጊዜ ስለማንገናኝ አንዳንዴ አንዳችን በአመት አንዴ ብቻ የምንገናኘው ግን ይህንን ከናርስ ምና ብዙ ጊዜ ምስጋና የምናቀርብበትና የምንጫወትበት ጊዜ ነው።
ለምስጋና ከሚበቁ አያሌ በረከቶች ሁለተኛ እድል ማግኘትን የመሰለ ምን አለ ይለናል። እጅግ ከበረታ አደጋ የተረፈና የተነሳበትን የሚያጫውተን አቶ አንተነህ በቀለ።
ይሄ ታሪክ እንደው ላውራውን ምናልባትም እስከሚቀጥለው ታንክስጊቪንግ ፕሮግራም በጣም ረጅም ነው። እንደው በአጭሩ ግን የዛሬ ሁለት ዓመት ታንክስጊቪንግ አክብረን በጣም በፍቅር ደስ የሚል ጊዜ አሳልፈን ወር ባልሞላ ጊዜ ውስጥ በጣም አስጠቃቂ ልበለው ቃሉን አላውቀውም መኪና አደጋ አጋጥሞኝ ነበር እና በመካከል የሆኑት ታሪኮች ብዙ ስለሆኑ እንለፋቸው። የሚቀጥለው ታንክስጊቪንግ የዛሬ ዓመት የነበረው ሚሚ ጋር ስናከብር ከዚህ በላይ ምን አለ ማለት እንደገና መወለድ ነው። እግዚአብሔር እስኪ ገና ነህ ብሎ ተጨማሪ ህይወት ሲሰጥ የሚሰጠው ምስጋና በቃላት ገልጸህ ምን ብላ ምስጋና አይበቃም። ግን እኔም የዚችን ጓደኞችን ሁላችንም ተሰብስበን እግዚአብሔርን ያመሰገንበት ይችን ቀን የሰጠውን አምላክ ብለን በትልቁ እግዚአብሔር ሁሌ በየሰከንዱ በየሰዓቱ መመስገን አለበት። ፎርስ ግን ያኔ ደግሞ እንደው ቀኑ የምስጋና ቀን ተብሎ አሜሪካ ጋር ስለሚከበር እኛም የበለጠ በጣም ስፔሻል አድርገን አቆረነው። እግዚአብሔር ስታትር የሚና ባለቤቷ ጊዜ ቤት ጓደኞችን በሙሉ ጠስማቸውን ታሪክ ያልጨረሷቸውን በጣም ደስ የሚል ጊዜ ያሳልፈናል። በየአመቱ አሉ የምናመሰግንባቸው ብዙ ታሪኮች አሉ።
እኔም የምስጋናውን ቀን ወይም አቶ አጥላባቸው እንደመረጡት የተመስገንን ቀን እንግዶቻችንን አመስግኜ በዓሉን ለምታከብሩ መልካሙን ተመኝቼ በዚሁ ልሰናበት። መልካም የምስጋና ቀን።
አሁላ ከበደን ለቀደመው ዘገባው በጣም አመሰግናለሁ። አሁን ደግሞ የምስጋና ቀን አፈታሪኮች የተመለከተውን ቅንብር ወደ እናንተ እናድርስ። በየአመቱ በህዳር ወር የመጨረሻው ሐሙስ አሜሪካውያን የምስጋና ቀን ያከብራሉ። እለቱ ከእንግሊዝ የመጡት ቅኝ ገዢዎች ከአገሪቱ ተወላጆች ጋር የወዳጅነት ገበታ የተካፈሉበት እንደ አውሮፓውያን አቆጣጠር የ1621 የመህር ባል መታሰቢያ ነው። ይሁን እንጂ ከምስጋና ቀን ታሪኮች ውስጥ ምን ያሎቹ እውነት ናቸው? የቪኦኤ ዘጋቢ ዶራ ማሄኳር እውነታውን ከልብ ወለል ለመለየት የመጀመሪያው ምስጋና ቀን ወደ ተካሄደበት የማሳቹሴትስ ፕሊማውዝ አምርቶ ነበር። ደረጀ ደስታ ያቀርባል።
ይህ የመጀመሪያው የምስጋና ቀን የተካሄደበት ፕሊማውዝ ማሳቹሴትስ ነው። ከዚህ ጥቂት ኪሎ ሜትሮች ወጣ ብሎ የሚገኝ ለጎብኚዎች እንዲሆን ተደርጎ እንደገና የተዘጋጀ የጉዞና የምስጋና ቀን ልምድ የሚከወንበት ያው የታሪክ ሙዚየም አለ። ማልካ ቤንጃሚን በፕሊማውዝ ፓትዌስክ ሙዚየሞች የቅኝ ግዛት ትርጓሜ ዳይሬክተር ናቸው።
I have lots of cooking to do to get ready for the men.
ለመዘጋጀት ብዙ ምግብ ማብሰል አለብኝ። ምክንያቱም ወንዶቹ ተርኪ፣ ዳክዮችና ዚዮችን አምጥተዋል።
ዋምፓ ነጎች የመጀመሪያውን የምስጋና ቀን ገበታን ከእንግሊዝ ቀኝ ገዢዎች ጋር የተጋሩት የአገሪውን ተወላጆች ይወክላሉ። ሙዚየሙን በበላይነት የሚቆጣጠሩት የዋምፓ ነግ ነገድ አባል የሆኑት መሊሳ ኮስታስ ስለ ነገዳቸው እንዲህ ይላሉ።
Wampanoag people are still here. I want them to think of Wampanoag people as not just
Wampanoag ሰዎች አሁንም እዚህ አሉ። የዋምፓኖአግ ሰዎች እንደቀደሙት ወይም ደግሞ የድሮ ሀገሪው ተወላጆች እንኳን ሆኖ ታሪክ ውስጥ ብቻ እንዳይቀሩ ፈልጋለሁ። ነገር ግን ዛሬም እየኖሩ ዘመኑን እየዋጁ አሁንም ህዝቡን እንዲያስተምሩ ፈልጋለሁ።
የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግ እንዳሉት የመጀመሪያው የምስጋና ቀን በጋራ መከባበር ተመስርቶ የተከበረ ነበር።
Ultimately what happens in Plymouth in the fall of 1620
እንደ አውሮፓን አቆጣጠር በ1621 መጨረሻው የበልግ ወቅት በፕሊማውዝ የተከሰተው ነገር ከፍተኛው የዲፕሎማሲ ደረጃ ነበር።
ዛሬ በአቅራቢያው ትንሽ ቦታ ያዙት የዋምፓ ነጎች ከረጅም ስፍራ ተጉዘው ወደ አካባቢው ከመጡት ጋር ህብረት ፈጥረዋል። አዲስ መጪዎቹ ሰብል እንዴት እንደሚያበቅሉና ከመሬቱ ጋር እንዲኖሩ በማስተማር ከሁለተኛው ከባድ ክረምት እንዲተርፉ ረድተዋቸዋል። የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግ በታሪኩ ላይ ጥርጣሬ ሊገባን አይገባም ይላሉ።
We should not be projecting any kind of distrust, animus.
በዚያክስተት ላይ ማንኛውንም አይነት አለመተማመንን ማሳየት የለብንም።
ሁለቱ ወገኖች ማዕዱን እንዴት በጋራ እንደተካፈሉ ግልጽ አይደለም። የነገድና ዜግነት አስተማሪ ፓውላ ፒተርስ እንደሚሉት ወደ አካባቢው የተጓዙት መጤዎች መጀመሪያ ጠመንጃ እንደተኮሱና የዋምፓ አነግ ሰዎች ሁኔታውን ለማጣራት እንደወጡ ይናገራሉ። የማሽፔ ነገድ አባል ፓውላ ፒተርስ ይህን ሲያስረዱ
At some point they decided, oh, this isn't a threat.
የተወሰነ ጊዜ ላይ ይህ ስጋት አይደለም፣ የመህሩን ወቅት ያከበሩ ነው። ከዚያስ ምን ሆነ? አሁን ይኸው ሁላችንም እዚህ ነን። ስለዚህ ሁላችንም ልንበላ ነው።
የታሪክ ተመራማሪዎችና ሌሎች በሶስቱ ቀን ድግስ ወቅት ስለተበላው ነገር ያላቸውን ግምት ይሰጣሉ። የማሽፔ ነገድ አባል ፓውላ ፒተርስ ይህን ሲገልጹ
The Wampanoag did go and get fowl.
የዋምፓኖአግ ሰዎች ወደዚያ በመሄድ ተርኪ ወይም ደግሞ ተርኪ ያልሆነ የወፍ ዝርያ አግኝተዋል። አንዳንዶቹም ክራምቤሪ የተባለውን ፍሬ አግኝተው ይሆናል፣ ምክንያቱም የወቅቱ ፍሬ እሱ ነው።
የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግም የባህር ምግብ ሼልፊሽም እንዲሁ ነበረ፣ አሳም ነበረ ሲሉ ተናግረዋል። የማሽፔ ነገድ አባል ፓውላ ፒተርስ አጋዘን እንደነበረም እናውቃለን ብለዋል። አከራካሪ ያልሆነው የግርግርና የጥፋት ታሪክ መኖሩ ነው። አሜሪካውያኑ የሀገሪው ተወላጆች ሌሎች ተጨማሪ የነጭ ቀኝ ገዢዎች በአንድ ጊዜ በመጡበት ወቅት ብዙ መከራ ደርሶባቸዋል። የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግም ይህንን ይገልጻሉ።
መሬታቸውን ይፈልጋሉ። ከዛ መሬት እንዲወገዱ ይፈልጋሉ። ከዚያም ነገሩን ካርናቆት ወደ ማላገጫና መሳለቂያ ሲቀይሩ ታያላችሁ። እና እንደዚህ አይነት አስተሳሰብ ነው ምንም አይነት የጥፋተኝነት ስሜት ሳይሰማቸው ከመሬታቸው ላይ እንዲገፋቸው ያስቻላቸው።
ተጓዦቹ መጤዎች መጀመሪያ ወደ አሜሪካ የመጡት የሃይማኖት ንጻነት ፍለጋ ነው። ይሁን እንጂ ግን ያ ለሁሉም እንዳልሆነ ግልጽ ነው ይላሉ ፒተርስ።
They sacrificed so much for religious freedom, but they didn't
ለሃይማኖታዊ ነጻነት ብዙ መስዋዕትነትን ከፍሏል። ነገር ግን ይህንኑ ጸጋ ከጅምሩ እዚህ ለሚኖሩ የሀገሪው ተወላጆች አላቀረቡም።
ልክ እንደ ብዙ አሜሪካውያን ፒተርስና ኮስታ የምስጋናን ቀን ከቤተሰብ ጋር ለማሳለፍ አቀደዋል። ነገር ግን ስለ ቅድመ አያቶቻቸው መስዋዕትነትን ማሰባቸው አልቀረም።
በኢትዮጵያ ርዕሰ መዲና አዲስ አበባ የፕላስቲክ ቆሻሻ መልሶ ጥቅም ላይ የማዋል ልምድ ያደገ ነው። የአፍሪካ ህብረትና የበርካታ ዓለም አቀፍ ተቋማት መቀመጫ በሆነችው አዲስ አበባ አሳሳቢ ችግር ሆኖ የቆየውን የከተማ ቆሻሻ ችግር ለማቃለል የሚደረጉ ጥረቶች የተበራከቱ ይገኛሉ። ከነዚህ ጥረቶች መካከል በቡድን ሆነው የሚንቀሳቀሱ ወጣቶች የፕላስቲክ መያዣ ከረጢቶችና ጠርሙሶችን ከተለያዩ የከተማዊ ክፍሎች እየሰበሰቡ መልሰው ጥቅም ላይ እንዲውሉ የሚያደርጉበት ወደታዊ ምርት ይገኝበታል። አሶሺየትድ ፕሬስ በጉዳዩ ላይ ያጠናቀረውን ዘገባ ስመኝሽ ቆየታ አቀርባለች።
ማለዳ ላይ አብርሃም ቢረሳውና ባልደረቦቹ በአካባቢያቸው ፕላስቲክ ቆሻሻዎችን ከሚሰበስቡ ሰዎች የተረከቧቸውን የፕላስቲክ ጠርሙሶች ባይነት ባይነት እየለዩ ነው። የቡድኑ አባላት ከጥቂት አመታት በፊት ይኖሩበት ከነበረው የአማራ ክልል አዊ ዞን ወደ አዲስ አበባ የመጡት የተሻለ ኑሮ ፍለጋ ነው። ዋና ስራቸውም የፕላስቲክ ጠርሙሶችን ከሚሰበስቡ ሰዎች በመረከብና በትጋት ክዳናቸውን በመለየት መልሰው ጥቅም ላይ እንዲውሉ ማዘጋጀት መሆኑን አብርሃም ያስረዳል።
ያዘሮ ሰብስቦ ይመታልና እኛ ተረከብናው ከዛ በኋላ ከኛ ላይ የላፋብሪካ ተረካብ ያለው እንሰጣለን ከፋብሪካ ማለት ነው። ከፋብሪካ ወደ ፋብሪካ ይሄዳልና ተመልሶ ወደ ስራ ይሆናል።
የአፍሪካ ህብረትና የበርካታ ዓለም አቀፍ ተቋማት ቋሚ መቀመጫ የሆነችው አዲስ አበባ ከቆሻሻ አወጋገድ ጋር በተያያዘ ለረጅም ጊዜ ስትቸገር ኖራለች። በተለይ አንዳንድ የከተማው ክፍሎች በፕላስቲክ መያዣ ከረጢቶችና ጠርሙሶች በተሞሉ የቆሻሻ ክምሮች የተበላሹ በመሆናቸው የፕላስቲክ ቆሻሻ የከተማዋ አሳሳቢ ችግር ከሆነ ቆይቷል። አሁን ግን ከተማዋን ከመበስበስ ለመከላከልና ንጽህናዋን ለመጠበቅ የሚደረጉ ጥረቶች እየተበራከቱ መጥተዋል። ከተማዋ በተለያዩ ቦታዎች ያሰማራቻቸው ሰራተኞች በጠዋት ተነስተው ቆሻሻ ይሰበስባሉ። ሆኖም ነዋሪዎች ቆሻሻዎችን ለይተው በትክክል የማስወገድ ልምድ የሌላቸው በመሆኑና በሌሎችም ምክንያቶች ቆሻሻን የማስወገድ ጥረታቸው እጅግ ውስብስብ እንደሚሆን የሰባት ልጆች አባት የሆኑት ቆሻሻ ሰብሳቢ አባተ ሙላቱ ይናገራሉ።
ያው እኛ ችግራችን ያው እንግዲህ የቆሻሻ ስራ ያው እንደምታዩ ነው። ያው እንጀራ ሆኖብን ነው እንጂ ስለዚህ ያው ሃይላንዱን እንኳን ሰብስበው ቢሰጡን እኛ ሲሆን ሌላ ነገር አለው በቀረ ጠርሙሱን በአግባቡ እንትን ብሎ ቢሰጡን ሳደበራድቁ ቢሰጡን ይመረጣል እንወስድ ያለን። እነሱ ግን ሳናየው ከውስጥ ያስቀምጣሉ። ለምሳሌ ሃይላንድ ልመዝ ስገባ ጠርሙሱ ሊቆርጠኝ ይችላል። ይቆየ ቆረጠንም ነው ተጣርፈን በሚንገለብጥበት ጊዜ ብዙ ልጆች እጃቸውን እየተቆረጡ ነው።
አንዳንድ የተጣሉ የፕላስቲክ እቃዎች ወደዚህ ምን ያለሽ ተራ ተብሎ ወደሚጠራው ትልቅ የገበያ ስፍራ ይመጣሉ። በርካታ ሰዎችም የተለያዩ እቃዎችን ለመግዛትና ለመሸጥ ወደዚህ ስፍራ የሚመጡ ሲሆን በተለይ ከፕላስቲክ የተሰሩ ጀሪካኖችን ማየት የተለመደ ነው። የ21 አመቱ ሰብዳና ወርቂቾ በዚህ የገበያ ስፍራ ለ3 አመታት ሰርቷል።
አሁን አካባቢም እንዳይቆሽሽ እናደርጋለን። አሁን ለሰዎችም ደግሞ ስራ ፈጠራ እንፈጥራላችኋለን። እዚያ አሉ የሚያመጡ እዛ ሰፈር ላይ ለቅሞ ምናምን ስለሚያመጡ ለነሱ ደግሞ እኛ እንገዛቸዋለን። እኛ ደግሞ ለፈላጊ ምናምን ስመጣ በየከረሩ አድርገን እንሰጥላችኋለን።
በዚህ ፕላስቲክን መልሶ ጥቅም ላይ የሚያውል ትንሽ ፋብሪካ ውስጥ ብርቱካን ግርማ የፕላስቲክ ቁሳቁሶችን በድጋሚ ጥቅም ላይ ማዋል በሚችሉበት መልኩ ትቀይራቸዋለች።
ያው ጧት ገብቼ ማሽኑን እንቀበላቸዋለሁ። ከዛ ማሽኑ ለሰራውላለሁ ማለት ነው። የቆሾሹ ነገር ይሄ እንደዚህ የምታዩ ነገር እየሰራን እንውላለን ማለት ነው። ያው ፕላስቲክ የተባለ እንዳለ ይሰራል። ተጥሎ ቆሻሻ የተጣለ እየተነሳ ተፈጭቶ ሪሳይክል ይደረጋል ማለት ነው።
የከተማዋ ደማቅ እንቅስቃሴ እያደገ ከመሄደው የቆሻሻ አወጋገድ ጋር ሊጣጣምላት ባልቻለው አዲስ አበባ ከገጠር አካባቢዎች የመጡ ታታሪ ወጣቶች ተሰባስበው የፕላስቲክ ጠርሙሶችን ከየመንገዱ ይሰበስባሉ። ከደቡብ ኢትዮጵያ የመጣው የ22 አመቱ ደገፌ ኤልያስ አዲስ አበባ መኖር ከጀመረ 7 ወራት ሆኖታል። ስራ ለመቀጠር የተለያዩ ጥረቶችን ቢያደርግም የተረጋጋ ቋሚ ስራ ለማግኘት ባለመቻሉ መተዳደሪያውን ለማግኘት ፊቱን ፕላስቲክ ጠርሙሶችን ወደ መሰብሰብ አዞረ። በቀን የሚያገኘው ገንዘብ ግን $1.50 ያነሰ ነው።
አላንዱ ምረት ላይ ካገኘ
ከለ ቀመሽ 6 7 ኪሎ ካገኘበ ሸቀለ እንደዚህ ነው ያቀልኩ 1 ኪሎ 7 ብር ነው።
የአዲስ አበባ ቆሻሻ ያዝ ሐላፊነት የተሰጠው ለአካባቢ ጥበቃ አስተዳደር ነው። ከተማዋን ጽዱና አረንጓዴ ማድረግ ተልዕኮ ይዞ የሚሰራው ይህ አስተዳደር የተለያዩ የአካባቢ ጥበቃ ስራዎችን ይሰራል። በተቋም ውስጥ የአየር ንብረት ለውጥና የታዳሽ ኃይል መምሪያ ክፍሉን የሚመሩት አቶ ሰኢድ አብደላ በአካባቢ ብክለት ጉዳዮች ላይ በስፋት ሰርተዋል።
ወጥሉ በብዛት ወደ ተመልሶ ሪሳይክል ወደሚደረግበት ፕሮሰስ እየገባ ነው አብዛኛው ማለት ይቻላል። የፌስታሉ ግን አሁን ስቲል ችግሩ እንደቀጠለ ነው። በነገራችን ላይ ያው ፌስታልን በተመለከተ የወጣ ህግ አለ። የብክለት ህግ ከተወሰነ ቴክነስ በታች በጣም ስስ የሆኑትን ማምረትም መሸጥም ኢምፖርት ማድረግም አይቻልም በህግ ያስቀጣል ማለት ይለካና ማለት አሁን ኢምፖርት ሲደረግ ፌስታል አካባቢ ጥበቃ ማረጋገጫ ይስጥባል ቴክነሱ ከተወሰነ እንትን በታች ከሆነ እንዳይገባ ማለት ነው። ምርትም ተከልክሏል ግን ተደብቆ ለማምረት የሚሞክሯሉ እነሱ ሲገኙ እርምጃ እንዲወሰድ ያደርጋል።
ዓለም አቀፍ የፕላስቲክ ብክለትን ለማስቆም ባለፈው ሳምንት በኬንያ የተካሄደው ድርድር ያለ ስምምነት ተጠናቋል። በኬንያ ዋና ከተማ ናይሮቢ የተካሄደው ይህ ድርድር ሶስተኛው መርሃ ግብር ሲሆን መጪው ዓመት ከመጠናቀቁ በፊት አምስት ዙር ድርድሮችን በማካሄድ ስምምነት ላይ ለመድረስ እቅድ ተይዟል። በአሶሴትድ ፕሬስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በኒውዮርክ የመጀመሪያው የበራሪ ታክሲዎች ሙከራ ተካሄደ። በኒውዮርክ ከተማ አንድ ድርጅት በ2025 ዓ.ም በኤሌክትሪክ ኃይል የሚንቀሳቀሱ በራሪ ታክሲዎችን በከተማዋ አየር ላይ ለማሰራማት አልሞ እየተንቀሳቀሰ ነው። የአሶሺየትድ ፕሬስ ዘገባ ናብታሙ ሲዩም ያስደምጣናል።
ይህ የኤሌክትሪክ ታክሲ በቅርብ ጊዜያት ውስጥ መንገደኞችን ከኒውዮርክ ጆን ኤፍ ኬኔዲ አውሮፕላን ማረፊያ ወደ ከተማዋ ምብርት ማንሃተን በአምስት ደቂቃዎች ውስጥ ማድረስ ይቻለዋል። አምራቹ ድርጅት ጆቢ አቪዬሽን አገልግሎቱን በ2025 የአውሮፓውያኑ ዓመት ለመስጠት ተስፋ አለው። የድርጅቱ መስራች ጆቤን ቤቨርት ጭስና ድምፅ አልባውን ጠያራ ታሪክ ቀያሪ ዘላቂ ማጓጓዣ ብለውታል።
This is our electric air taxi. It takes off and lands vertically.
ይሄኛ የአየር ታክሲ ሽቅብ በቀጥታ መብረርና ቁልቁል ማረፍ ይችላል። አብራሪውንና አራት ተጓዦችን አሳፍሮ በሰዓት እስከ 200 ማይሎች ድረስ መብረር ይችላል። ከማንሃተን እስከ ጆን ኤፍ ኬኔዲ አውሮፕላን ማረፊያ ለመድረስ ከ7 ደቂቃ ያነሰ ጊዜ ብቻ ይወስዳል ማለት ነው።
ጆቢ አቪዬሽን ማንሃተን ኒውዮርክ በሚገኘው የሄሊኮፕተር ወደብ የማሳያ በረራ አድርጓል። በኤሌክትሪክ በሚሰራ የአየር ላይ ታክሲ በረራ ሲደረግ በከተማዋ ታሪክ ይሄ የመጀመሪያው ነው። ተቋሙ በከተማዋ ቀጠና ውስጥ በረራ ሲከውን በተመሳሳይ ለመጀመሪያ ጊዜ ነው። አውሮፕላኑን በኃይል ለመሙላት 5 ደቂቃዎች ብቻ ያስፈልጋሉ ብሏል ድርጅቱ። ይህ ጊዜ ተሳፋሪዎችን የሚጭንበትና የሚያወርድበትም ነው። ተሳፋሪዎች በመተግበሪያ አማካኝነት ቀጠሮ እንዲይዙ በሚጠይቀው በዚህ በረራ ለመጠቀም ምን ያህል መክፈል እንዳለባቸው ገና አልተረጋገጠም። ከተማቸውን ባለን የዘላቂነት ማጓጓዣ ዘርፎች ረገድ በቀዳሚነት ለማስቀመጥ ሙከራ እያደረጉ ያሉት የኒውዮርክ ከንቲባ ኤሪክ አዳምስ የሙከራውን በረራ ታድመዋል።
Here at the downtown Manhattan heliport we are going to establish the world's
በዚህ ማናታን ክፍለ ከተማ ባለም የመጀመሪያ የሆነውን ለዚህ ዓላማ የተሰሩ የኤሌክትሪክ ሄሊኮፕተሮች ማረፊያ እንገነባለን። በከተማ ደረጃ ለናስተካከው ከመፈልገው አንጻር ድፍረት የተሞላበት አዲስ ራዕይ ነው። የድምጽ ብክለት መቀነስ ጨምሮ የመራ ግብር ለከተማዋ ምን ያህል ጠቃሚ እንደሆነ እናውቃለን። ድምጹ ምን ያህል ርቀት እንደሚሄድ ተመረያለው።
ጆቢ አቪዬሽን ከፌደራል አቪዬሽን አስተዳደር የመስክር ወረቀት 5 ደረጃዎች መካከል 3ኛው ላይ የሚገኝ ሲሆን የአነስተኛ አውሮፕላኖችን ምርት እያስፋፋም ይገኛል። ወናላፊው ጆቤን በቨርት በድጋሚ
These aircraft are game changers because they're dramatically quieter which means that
እነዚህ አውሮፕላኖች ለባሩ ሁኔታ ቀያሪ ናቸው። በሚያስደንቅ ሁኔታ ድምጽ አልባ በመሆናቸው እንደ ኒውዮርክ ባሉ ከተሞች በሚገኙ ብዙ ቦታዎች ላይ ማስነሳትና ማሳረፍ እንችላለን። ይህንን መሳይ ፈጣንና ውብ መጓጓዣ በኒውዮርክም ሆነ በመላው ዓለም ለሚኖሩ በርካታ ሰዎች ተደራሽ ማድረግ እንችላለን። የማምረት አቅማችንን በተቻለ ፍጥነት እያሳደግን ነው።
ተቋሙ ለጅምር በረራዎች የሚሆኑ ጠያራዎችን በካሊፎርኒያ እያመረተ እንደሚገኝ፣ ግዙፍ የማምረቻ ተቋም ደግሞ በዴይተን ኦሃዮ በማቋቋም የማምረት ስልቱን እንደሚያደራጅ አክሎ ገልጿል።
የተከበራችሁ አድማጮቻችንና ተመልካቾቻችን የዛሬ ምሽት ዝግጅታችን ተጠናቀቀ። ኤልያስ አስማረ በቅንብሩ እንዲሁም ጽዮን ግርማ ዋና አዘጋጅ ከሌሎች የአሜሪካ ድምጽ ባልደረቦቻችን ጋር በመሆን አብራናችሁ ነበር። አስማማየ ነው አብራችሁ እያስተናገድኳችሁ አብራችሁ አመሸው። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት።
Thank you.